በደቡብ አፍሪካ እንዲካሄድ የታቀደውን የኢትዮጵያ የሰላም ድርድርን በተመለከተ ዋይት ሃውስ ትላንት ማታ መግለጫ አውጥቷል። መግለጫውን እናደርሳችኋለን። በሌላ በኩል የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት ያወጣው ጊዜያዊ ከለላን በመጠቀም የሚጠቀሙ ሁለት ወጣት በዚህ በዩናይትድ ስቴትስ የሚገኙ የአሜሪካ አሳይለም ጠያቂዎች ወይም ደግሞ ከለላ ጠያቂዎችን አነጋግረናል። ከነሱ ጋር ቆይታ ይኖረናል። በሌላ ወጣት ተኮር ርዕስ ደግሞ
የትንፍቄ ዱቄቱን አምጪ የሚባል አባባል አለ አይደለ? ኤቭሪቲንግ ኢዝ ናት አባውት መኒ ማለት ሁሉ ነገር ገንዘብ እስካገኘው አይባልም ማለት። እንደዚህ ስንሆን ምንም ሌጋሲ ሳይኖረን ምንም የምንተው ምንም ማሻራ ሳይኖረን ዝም ብለን እናልፋለን ማለት ነው።
የሰማ ነው የሳምራ ሌዘር መስራች የሆነችውን ሳምራዊት መርሴን ነው በምሽቱ እንግዳችን አድርገናታል። ይህንና ሌሎች ጥንቅሮችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስትልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የዕለተ ማክሰኞ ምሽት ጥቅምት 10 2015 ዓ.ም የጋቢና ቤ መሰናዶ ከአሁን ሰዓት ጀምሮ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ወደ እናንተ መድረሱን ይቀጥላል። ኤደን ገረመው መርሃ ግብሩን እየመራው ኤልያስ አስማረ ቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች አዘጋጆችና ዘጋቢዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ሰብአዊ ቀውስ በዓለም ላይ እጅግ ከከፉት ሁሉ አንዱ ነው ሲሉ የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር ተናግረዋል። ቃል አቀባዩዋ ትላንት በሰጡት መግለጫ በደቡብ አፍሪካ ተጀምሯል ያሉትን አፍሪካ ህብረት መሪ የሆነውን የሰላም ንግግርም አድንቀዋል። ስምኝሽ የቆየ ዘገባ አላት።
የሰሜን ኢትዮጵያን ጦርነት ለማስቆም ደቡብ አፍሪካ ውስጥ ተጀምሯል ያሉትን አፍሪካ ህብረት መር የሰላም ንግግር ላመቻቹትና ላስተናገደችውም ለደቡብ አፍሪካ የዩናይትድ ስቴትስን አድናቆት መልእክት የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ለጋዜጠኞች መግለጫ ሲሰጡ አስታውቀዋል።
Today in South Africa, African Union-led talks kicked off to address the conflict in northern Ethiopia.
ለአፍሪካ ህብረት ከፍተኛ ተጠሪ ኦባሳንጆ እንዲሁም ለአፍሪካ ህብረቱ ቡድን አባላት የሀገሪቱ የቀድሞ ምክትል ፕሬዝዳንት ፑምዝሌ ምላምቦ ምጾጋ ለኬንያ ፕሬዝዳንት ኬንያታ ስምምነቱን እንዲያመቻቹ ደቡብ አፍሪካ እየሰጠች ነው ላሉት ድጋፍም የመንግስታቸውን አድናቆት ገልጸዋል። ፕሬዝዳንት ባይደን ባለፈው ወር ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር ሲያደርጉ ያስተላለፉትን መልእክትም ዣን ፒየር አስታውሰው የኢትዮጵያን ጦርነት ለማስቆምና ለመላ ህዝቧም ደህንነቱን ለመመለስ የሰላም ሂደት አስፈላጊ ነው ብለዋል። ለዚህም ዩናይትድ ስቴትስ ጥልቅ ወደሆነ ዲፕሎማሲያዊ ጥረት መግባቷንና የድርድሩን ክንዋኔ መደገፏን ገልጸው የአፍሪካ ቀንድ ልዩ ልዑኳ አምባሳደር ማይክ ሃመር ወደ አካባቢው ሄደው ለጥቂት ሳምንታት እዚያው መቆየታቸውን ጠቁመዋል። ልዑኩ በድርድሩ ላይ እንደሚሳተፍም አስታውቀዋል። ወደ 2 አመታትን ካስቆጠረ ግጭት በኋላ የኢትዮጵያው ሰብአዊ ቀውስ በዓለም እጅግ ከከፉት አንዱ መሆኑን ቃል አቀባዩ አጠቁመው ካለፈው ነሐሴ አንስቶ የሰብአዊ እርዳታ አቅርቦት በስፋት በመታገዱ ምግብና የጤና አገልግሎት ግብአቶች በብዙ አካባቢዎች ሙሉ በሙሉ እየተሟጠጡ በመሆናቸው ተጨማሪ እርዳታ አሁኑኑ ካልገባ የተራበው ህዝብ በተለይ ህጻናት በአስደንጋጭ ቁጥር መሞት ይጀምራሉ ብለዋል።
After nearly 2 years of conflict, the crisis in northern Ethiopia is one of the worst humanitarian crises in the world.
ለዚህ ግጭት ወታደራዊ መፍትሄ የለም ሲሉ በድጋሚ ያሳሰቡት ካሪን ዣን ፒየር ጦርነት በአስቸኳይ እንዲቆም የትግራይ ባለስልጣናትም ወደ አፍሪካ ህብረት መሩ ንግግር ከልቦናቸው እንዲገቡ የሰብአዊ እርዳታ አቅርቦት ባልተገደበ ሁኔታ ለኢትዮጵያውያኑ እንዲደርስ የሰብአዊ መብቶች ጥሰቶች እንዳይቀጥሉና የኤርትራ ወታደሮችም ከሰሜን ኢትዮጵያ እንዲወጡ ጠይቀዋል። ወገኖቹ ልዩነታቸውን በውይይት እንዲፈቱና ተጨማሪ የሰብአዊ መብቶች ጥሰቶችን እንዲከላከሉ ዩናይትድ ስቴትስ ታሳስባለች ብለዋል። ዣን ፒየር የጭካኔ አድራጎታቸውን የፈጸሙ በተጠያቂነት እንዲያዙም ለሚመለከታቸው ወገኖች በቅርብ ቀናት በግልጽ አሳውቀናል ብለዋል። የዋይት ሃውስ ቃል አቀባይ ካሪን ዣር የዕለቱን መግለጫቸውን በከፈቱበት ኢትዮጵያን በሚመለከተው መልእክታቸው
and the Tigrayan authorities to engage seriously in the AU-led talks to achieve an immediate cessation of hostilities, unhindered delivery of humanitarian assistance to all Ethiopians in need.
የዩናይትድ ስቴትስ መንግስት የደህንነት መስሪያ ቤት ባለፈው ሳምንት ለኢትዮጵያውያን ጥገኝነት ጠያቂዎችና በተለያዩ ሰብአዊ ቀውሶች ምክንያት ወደ ሀገራቸው መመለስ ለማይሹ ዜጎች አንድ አመት ከስድስት ወር የሚቆይ ከለላ መስጠቱን አስታውቋል። በዚህ ከለላ ተጠቃሚ የሚሆኑ ሁለት የአማራና የትግራይ ተወላጆችን አነጋግረናል። ከሀገራቸው በግጭት በሰብአዊ ቀውስ አስከፊ በሆነ የምግብ እጥረት ጎርፍ ድርቅና መፈናቀልን የመሳሰሉ ችግሮችን በመሸሽ በተለያየ መልኩ ወደ ዩናይትድ ስቴትስ የሚገቡ ኢትዮጵያውያን ከጥቅምት 10 2015 ዓመተ ምህረት አንስቶ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንደሚሰጥ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ባለፈው ሳምንት ማብቂያ ላይ ይፋ አድርጓል። ይህን መሰሉ ከለላ ሰብአዊ ቀውስ ላለባቸው እንደ የመን፣ ሶሪያ፣ ዩክሬንና አፍጋኒስታን ከመሳሰሉ ሀገራት ለመጡ ዜጎች ሲሰጥ የቆየ ሲሆን አሁን ደግሞ ኢትዮጵያውያንም ተካተውበታል። በተለያዩ ፖለቲካዊና ሰብአዊ ተግዳሮቶች ምክንያት ኑሯቸውን በሀገራቸው መምራት ላልቻሉና ለዩናይትድ ስቴትስ መንግስት የጥገኝነት ጥያቄ ለሚያቀርቡ ዜጎች በቀጥታ ወደ ስራ እንዲቀላቀሉና በቀላሉ ወደ ተለያዩ ሀገሮች እንዲጓጓዙ እንዲሁም ደግሞ ተመልሰው ያለምንም ችግር ወደ ዩናይትድ ስቴትስ እንዲገቡ ማድረግን ጨምሮ ብዙ ጥቅሞችን ይዟል። ስሟ እንዲጠቀስ ያልፈለገች የአሜሪካ ድምጽ ያነጋገራት የትግራይ ተወላጅ የሆነች ጥገኝነት ጠያቂ ወጣት ወደ ዩናይትድ ስቴትስ ከመጣች አንድ አመት የሞላት ሲሆን ይህ ከለላ ያለውን ጠቀሜታ ከራሷ ተሞክሮ በመነሳት እንደውም ዘግይቷል ስትል ነጥብ ታነሳለች።
ጦርነት ከተጀመረበት ሰዓት ጀምሮ በማንነታችን ብዙ ጥቃት ደርሶብኛል። እኔንም ሆነም ቤተሰቦቼን እና ምንም ሴፍቲ ሊሰማን ስላልቻለ ጥለን ተነስተን መጣን። ይችን አንድ አመቷ በጣም ከባድ ነበረ። ያው አሳይለም ከጠየቅን በኋላ ወርክ ፐርሚት የማግኘት እድሶ ነበር መመስቸት የነበረበት። ክሎስ ወደ 10 ወር ያለ ወርክ ፐርሚት ተቀምጫለሁ እዚህ ሀገር። አንድ ሰው እዚህ ሀገር መጥቶ ራሱ ቪዛ አግኝቶ ለመምጣት ራሱ ደህና ኑሮ ይኖርሽ ይገባል። ይሄ ሁሉም ሰው የሚያውቀው ነገር ነው። ከዛ ከነበረን ደህና ከነበረኝ ስራዬ፣ ቤቴ፣ ኑሮዬን ትቼ መምጣቱ በጣም ከባድ ነገር ነበረ በጣም። ከዛም ደግሞ ያው ያለ ወረቀት አንዳንድ ሰው ይታወቃል ያለ ወረቀት ስራ እንደሚሰራ፣ እንደዛ ስራ ለመስራት ፈልጌ ላገኝ አልቻልኩ። በጣም ትልቅ ጥቅም ነው ያለው። ምክንያቱም ትዝ ይለኛል የኔ የወርክ ፐርሚቴ የዘገየ ሰዓት ላይ ላለሁበት አሁን ከተማ ገቨርነር ኢሜል ጽፌ ነበረ አስተዳዳሪ። የዛን ኢሜል የጻፍኩት ልክ የዩክሬን ነገር ሀፕን ሲያደርግ ሁሉም ተረባርበው ፕሮቴክቲቭ ስታተስ ሰጥተዋቸዋል። አሁን ግን በትግራይ ላይ እየደረሰ ያለው እንግዲህ ግን አለም ያወቀው ነው። ሁሉም ሰው ነው የሚያውቀው። ሁሉም ግን በጣም የዘረኝነት እንትን እንደሆነ ያስታውቃል ብዬ ጽፌ ነበር ኢሜሉ። ምክንያቱም እነሱ ነጭ ስለሆኑ ነው ወይ አፍጋኒስታኖቹንም ማለት ነው። ለእነሱ ቢሆን ቶሎ ሮጠው ነው እንትን ያደረጉት ይህን ነገር ያደረጉት። ልክ ወደ አፍሪካ ሲመጣ ግን ብዙ ጊዜ ይህን ነገር ያቆዩታል። ያ ማለት መጠሽ እንደ ማንም ስደተኛ ወርክ ፐርሚት መጠበቅ። አሁን ደግሞ ጭራሽ በዩኤስሲአይኤስ በደንብ እንትን አለ ባትል ካለ ስራቸው ላይ በፊት 150 ቀን ከሆነች በኋላ ወርክ ፐርሚት ታመለክቻለች። ካመለከች በኋላ 30 ቀን በኋላ የስራ ፈቃድሽ ይመጣ ነበረ። አሁን ግን ከ4-6 ወር ሆኗል የባሰ ማለት ነው። ችስ ከ10 ወር እስከ 1 አመት ነው የሚሆንሽ በገባ አፕላይ ባረግሽ እና ይሄ ፕሮቴክትድ ስታተሱ ምንድን ነው ሬጅስተር ካረግሽ በኋላ ቶሎ ነው ወርክ ፐርሚትሽ የሚመጣው። በጣም እሱ ይጠቅማል።
እንግዳችን ከስራ ፈቃድነቱ በዘለለም ከኢትዮጵያ ውጭ በሌላ ሀገር በስደት ላይ ያሉ ቤተሰቦችን ለማየት እንደሚያግዛትም ይህም ደግሞ የቤተሰብ ናፍቆትና ጭንቀትን የሚያቀል እንደሆነም ትገልጻለች።
አሁን እኔ ሁሉ ቤተሰቦቼ እህቶቼና ወንድሞቼ ጠቅላላ ሌላ ሀገር ናቸው ያሉት፣ ከኢትዮጵያ ውጭ ያለ ሀገር ማለት ነው። ውጭ ሀገር ናቸው ያሉት። እነሱ ወደዚህ መምጣት አይችሉም፣ እኛም ወደዛ መሄድ አንችልም። ያው በስልክ ነው የምንገናኘው። ይሄ ከኔ በላይ ደግሞ ለእናቴ በጣም ትልቅ ጥቅም አለው። በጣም ልጆቿን በጣም ነው የምትናፍቀው። ያው ሰላም መሆናቸውም ደስ ቢላትም ማየት ትፈልጋለች እና የአሳይለም ኬዛችንም ቶሎ ኢንተርቪው ስላልተጠራን ትራቨል ማድረግ አንችልም። እንዳልኩሽም ትራቨል ዶክመንት ለማግኘት በጣም ከባድ ነው። ቶሎ አፕሩቭ ላይ ይደረግልሽ ይችላል ወይ የሞት ወይ ደግሞ የሜዲካል ኮንዲሽን በጣም ከባድ የሆነ ነገር ከሆነ ነበር ትራቨል ዶክመንት የሚፈቀድልሽ አሳይል ሆነሽ ማለት ነው። ሲቀጥል ደግሞ እንደኔ አይነት ስላሉ ሰዎች ደግሞ ቤተሰቦች አስጠቅላ ስደት ስላሉ እኛ መጓዝ አንችልም ነበር፣ ትራቨል ዶክመንት ማውጣት አንችልም ነበር። አሁን ግን ፕሮቴክትድ ስታተስ ስላለን ስንገባ አትሊስት የትም ሀገር ትራቨል አድርገን ስንገባ ኤክሰፕት ከኢትዮጵያ ውጭ ኤርፖርት ጋር ያለው ቴሴ የመወሰን መብት ይኖሩ ነበረ እዚህ ሀገር ለማስገባት ና ላለማስገባት። አሁን ግን ያ ነገር ፕሮቴክት ስታተስ ላይ ስላለን አትሊስት መመለስ እንደምንችል እናውቀዋለን እና በጣም ነው የሚጠቅመው በጣም። አሁን ግን በዚህ በፕሮቴክቲቭ እንትኑ ትራቨል ዶክመንት ማስፈቀድ ትችላለች። ካስፈቀድ ነው አለ እንደ እግዚአብሔር ፈቃድ እህቶቼና ወንድሞቼን ሄደን እናያለን ብለን ገምታለን እና በጣም ነው የሚጠቅመን በጣም ሳይኮሎጂካሊም ለእናቴም ሆነ ለእኔ በጣም ይረዳናል።
ይሄ ከለላ ባለፈው አመት ወጥቶ ቢሆን ኖሮም ጥገኝነት ሳልጠይቅ ዜግነቴን እንዳያዝኩ ልቆይ እችል ነበረም ትላለች።
ይህንን ነገር የዛሬ አመት ቢሆን ኖሮ እኔ ራሱን ሳልም ጠይቄ አልቀመጥም ነበረ። ይህን ራሱ ሳልም አልጠይቅም ነበረ። እዚህ በፕሮቴክቲቭ ስታትሱ ተጠቅሜ እንግዲህ ሀገሬ ሰላም ስትሆን ወደ ሀገር ይመለስ ነበር። ስደተኛ የሚለውን ተርም ስለማልፈልገው ማለት ነው። መሰደድ የሚለው ተርም ብዙ ደስ የሚል ነገር ስላልሆነ የእውነት ሰላማችን እና ለራሳችን ተክተን ነው ከሀገራችን የወጣ ነው።
ሌላው በተመሳሳይ ከሁለት ወራት በፊት ወደ ዩናይትድ ስቴትስ የገቡትና ማንነታቸው እንዲገለጽ የማይሹት የአማራ ተወላጅና የፋኖ አባል የሆኑት ግለሰብ ይሄ አዲሱ ጊዜያዊ ከለላ ስላለው ጥቅም እንዲህ ገልጻሉ።
እዚህ የመጣሁት አገር ውስጥ ያለው ሰላም ጥሩ ስላልሆነ እና እኔን ተማሩ የተባሉ ሰዎች ትንሽ የሚንቀሳቀሱ ፌስቡክ ላይ የሚጽፉ ሰዎች ፈልጋሉ ወይም የማስፈራሪያ ዛቻ ይደርስባቸዋል እና ጀርባው ይጠና የሚባል አይነት እንትን አላቸው እና ማስፈራራት በተለያየ አይነት መንገድ በጽሁፍ አንዳንዴ ሰው በመላክ እየተከታተሉኝም ስለሆነ እሱን ምክንያት በመጠቀም በአጋጣሚ ደግሞ የስኮላርሽፕ የትምህርት እድል በማግኘቴ እዚህ አሜሪካ ውስጥ ነው የምኖረው። ስለዚህ አሳይለም ለመጠየቅ በዝግጅት ላይ ነው ያለሁት። ይሄ ለእኔ በምን አግባብ ይጠቅመኛል? ያው ቀደም ብዬ እንደተናገርኩት በትምህርት ምክንያት የመጣው ቢሆንም ይሄ የተፈቀደው የ18 ወር ሁኔታ በጣም ይጠቅማል። ማለት እኔ ሪያሊቲ ትምህርቴን እንድማር ይጠቅመኛል። ተመልሼ ብሄድ እንደዚህ አይነት ነገር እንደዚህ ስጋት ይኖራል የሚል ሀሳብ አይኖረኝም። ስለዚህ በነፃነት ትምህርቴን መማር እችላለሁ። ስመለስም ምንም አይነት ችግር አይኖርብኝም።
ሁለተኛው እንግዳችን ታዲያ በተማሪ መኖሪያ ፍቃድ ስራ እንዲሰሩ የሚፈቀድላቸው በሳምንት ለ20 ሰዓታት ብቻ መሆኑን ገልጸው ይሄ ከለላ ግን ተጨማሪ ስራ ሰርተው ኢትዮጵያ ጥለውት የመጡትን ቤተሰብ ለመደጎም እንደሚያግዛቸውም ያስረዳሉ።
አመት ተኩል ማለት ነው። እኔ ትምህርቴን በመማርበት ወቅት ሊያልቅ የሚችል ነው። ግን ከዚህ በፊት እኔ ባየኋቸው ሁኔታዎች እንደዚህ የአሜሪካ ሕግ በሚወጣበት ጊዜ ለተወሰነ ጊዜ ይሰጥና አገር ቤት ያለው የፖለቲካ ማህበራዊ፣ ሶሻል፣ ኢኮኖሚ ሁኔታ እስካልተቀየረ ድረስ ያንን እንደገና የማራዘም ሁኔታዎች ነው የሚታዩ በአብዛኛው ማለት። ከዛ አንጻር ሊጠቅመኝ ይችላል። ይሄ ሕግ እየተራዘመ የሚሄድ ከሆነ ይጠቅመኛል። በዛ ጊዜ የሚያልቅም ከሆነ እኔ እየሰራው ባለው በጣም በዚህ ግቢ ውስጥ እሰራለሁ። በእርግጥ 20 ሰዓት እሰራለሁ። ግን ከዛ ወጥቼ ተንቀሳቅሼ መስራት አልችልም። ቤተሰቦችን መደገፍ አልችልም። እንደገና የሚሰጠውን ገንዘብ ጊዜ በጣም ትንሽ ስለሚሆን ራሴንም ለመደገፍ ቤተሰብንም ለመደጎም ይቸገራለሁ እና ይህ ህግ በጣም በተለይ ለእኔ በጣም ይጠቅመኛል።
እንደ አውሮፓውያን አቆጣጠር እስከ መስከረም 14 2022 ድረስ በዩናይትድ ስቴትስ ከ10 ሀገራት የመጡ 319,000 ሰዎች ይህን በመሰለ ህጋዊና ጊዜያዊ ከለላ መርሃ ግብር ተጠቃሚ እንደሆኑ የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት መረጃዎች ያመለክታሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ገረመው ጋቢና ቬ ይቀጥላል። ሳምራ ሊዘር መቀመጫውን ኢትዮጵያ ያደረገ የቆዳ አልባሳት ማምረቻ ተቋም ነው። ዓለም አቀፍ እውቅናን እየተጎናጸፈ የመጣውን ድርጅት የተመሰረተው የዛሬ 10 ዓመት ገደማ ሲሆን መስራቿም ሳምራዊት መርሴ ናት። የዚህ ምሽት እንግዳችን አድርገናታል። ከሀብታሙ ስዩም ጋር ቆይታቸው ይቀጥላል።
ስሜ ሳምራይት መርሴ ይባላል። ለማስተዋውቀው የኛ ብራንድ የሆነው ሳምራ ሌደር የሚባል ብራንድ ነው። የቆዳ ውጤቶች ናቸው። ኢንተርናሽናል ብራንድ የሆነ ነው። እሱን ይዤን የመጣሁት
የቆዳ ምርቶች በተለይ በዓለም ገበያ በማስተዋወቅ ረገድ የእናንተ ስም ደጋግሞ እየመጣ ነው። እዚህ ደረጃ ላይ እንዴት ልደርሱ ቻላችሁ? ይሄንንስ ዘርፍ በልዩነት ለምን መረጥሽው?
በመጀመሪያ ደረጃ የመረጥኩበት ምክንያት ከልጅነቴ ጀምሮ ዲዛይኒንግ ስለምወድ ከ9-10 ዓመት ጀምሮ በላስቲክ ስራ ስለነበረ ቦርሳ ዳት ወዝ ማይ ፓሽን እሱ መጀመሪያው ነው። ግን ሁልጊዜ በምናምናለው በምሰራው ነገር ላይ ኤክሰል ማድረግ ማለት የምሰራውን ነገር መጀመሪያም ሲጀምር ኢንተርናሽናል ብራንድ ይሆናል ከኢትዮጵያ ለዓለም የሚሆን ብራንድ ብዬ ነው የጀመርኩት። እና እማምነው ነገር ምንድን ነው፣ በጣም ብዙ አይነት ፕሮዳክቶች አሉ፣ በጣም ብዙ ሪሶርስ አለን። ግን ኢንተርናሽናል ማርኬቱ ስለመግባት ኢንተርናሽናል ማርኬቱ ከኛ ዲማንድ የሚያደርገውን ነገር ኳሊፋይ አድርገን ኮምፒት ማድረግ አለብን። ምክንያቱም የዓለም አቀፍ ገበያ ውስጥ በምንም ነገር ማርኬት ሼሩ ኦልሞስት የለንም ማለት ይቻላል። ናት ኦንሊ በሌዘር ግን በብዙ ነገሮች ላይ ለምን ደሞ ስትል ምንም ይሄ የእድል ጉዳይ አይደለም ቫልዩ አድ ማድረግ አለብን መስራት አለብን ነገር መስራት አለብን ሁልጊዜ ቦክስ ውስጥ ነው የምናስበው ስራችንን ካየሁ we are all in the box ግን ከሱ ወጥተን ለኢንተርናሽናል ማርኬቱ ኮምፒት እንዴት እናደርጋለን ብለን ማሰብ አለብን እና እኔም በራሴ በራሳችን ብራንድ ማምነው ምንድነው ቫልዩ አድ በማድረግ ነው እና ምንም ምክንያት አይኖርም ያንን ማርኬት ሰብረን ለመግባት ኦፍ ኮርስ ስትራግል ያስደርጋል yes በደንብ ስትራግል ያስደርጋል ግን አይ ቲንክ ሁሉም ነገር እንደዛ ስለሆነ ያው ነው መንገዱ ስትራግል አድርገን ግን ኢንተርናሽናል ማርኬቱን መስበር እንችላለን በምንም ዘርፍ not only በሌዘር በሁሉም ዘርፍ ቫልዩ አድ ማድረግኛ ጋር በጣም በብዙ ነገሮች ላይ ተከሆነ ሮው ማቴሪያሉ ቤስት የሆነ ሮው ማቴሪያል አለን ግን ቫልዩ አድ አድርገን ኢንተርናሽናል ማርኬት እንዴት እንገባለን ያው በሁሉም ዘርፍ not only belezer fabricum be bunnam be mtamman betin value add adirgen brand adirgen international market ust break adirgen megwat allebin yegid yihone somebody metto yenyan waga set adirgot yenyan neger serto sayhon nya rasachin mesrat allebin biyamnalo
bekerbu yetelayayu alamakef befashinu alam ust tawaqi yihonu sewoch kemisatafu bacho medrekoch mekakkel andu bohono ye new york ye fashion summit ust yenanta taqwam tesatafi inde nebere semichallo በዛ ያገኘሽው ልምድ ምን ይመስላል?
በጣም ጥሩ ቆይታ ነበር። ሁልጊዜ የተለያየ ቦታ ላይ የማየው ነገር አለ። ምንድነው አንድ የማየው ነገር? እኛ በደንብ ሪሶርስ አለን። ሪሶርሳችንን አልተጠቀምንበትም። ይሄ ሁሌ የማየው ነገር ነው። ሌላው ግን እንደ ኢትዮጵያ በአጠቃላይ ደግሞ እንደ አፍሪካ የኛ በተለይ በፋሽን ኢንዱስትሪው አሁን ፋሽኑን ነው ማውራ not only the leather ግን ይሄ እኛ ምን ሰራው የባህሉንም ምንን ብታዩ it's a fresh test ለዓለም አቀፉ የፋሽን industry it's a fresh test ስለዚህ በደም ማርኬት አለ በደም ሰፊ ማርኬት አለ እንዴት ያልተጠቀምን እንደሆነ ግን ሁልጊዜ ያለሁን ማለት መጠቀምን ምን ይችላል ማርኬት እየተጠቀምን አይደለም በማንም እንትን ሳይሆን በራሳችን ድክመት ነው ይያስባለሁ እና አይ ቲንክ መንግስትም በደም ትኩረት ሰጥቶት ቢሰራ አንደኛ ለም በብዙ መንገድ ነው ለሀገር የሚጠቅመውና ብዙ ነገር መስራት እንችላለን ብያስባለሁ። የማየው ነገር ይሄንን ነው። ጊዜ ክፍተቱን የዓለም ኢንተርኔት ፋሽን ትሬንዱም የተሄዷል ምንድነው አሁን ዲማንድ የሚያደርገውን ሁልጊዜ አያለሁ።
እንደዚህ በፋሽን ኢንዱስትሪ ውስጥ መሳተፍ የሚፈልጉ በርካታ ወጣቶች አሉ። በተለይ በፋሽኑ ዓለም ከፍተኛ ውድድር ያለበት ትልቅ ዘርፍ ከመሆኑ ጋር በተገናኘ ወጣቶች ለዚህ ኢንዱስትሪ ለሚፈልገው ውድድር በምን ደረጃ ነው ራሳቸውን ማዘጋጀት የሚችሉ?
I think መጀመሪያ ማንም ሰው ወጣቶች ብቻ ሳይሆን ሰው በራሱ ዲሲፕሊን ሊኖረው ይገባል። እንደገና ደግሞ ራዕይ ሊኖረን ይገባል። ለምንሰራው ነገር ራዕይ ከሌለን ያንን ራዕይ ምን ወልደው ነገር አይኖርም። ልክ አንድ ሴት እርጉዝ ስትሆን ማለት ነው። እርጉዝ ስትሆን ልጇን እንደምትንከባከበው እስከምትወልድ ድረስ the same thing ራዕይ ያለውም ሰው ያለህን ራዕይ ተንከባክበ ነው የምታሳድገው የምትወልደው እንደዛም ታደርገውና ፋሽን ዲዛይነር መሆን ይፈልግ ሰው መጀመሪያ ያ ውስጥ አለ ወይ ነው ካለ ተንከባክቦ ማሳደግ አለበት ለዛ ደግሞ ዲሲፕሊን ያስፈልጋል በጣም ብዙ ላይክ ሌላ ጊዜህን በጣም ይጠይቃል በዛ ላይ ደግሞ በተለይ ኢትዮጵያ ውስጥ ስንሆን እናቋለን በተለይ ለሴቶች ደግሞ የምነግረው ነገር ምንድነው ብዙ ነገሮቹ ኖ ነው የሚሉት like situationu ብዙ ነገሩ ነው የሚለውና ያንን ሰብሮ መውጣት ነው የሚለውና ለሰው ሁሉ ግን የሚለው ነገር ምንድነው እኛ አንችልም ካልን ማንንም ለስር እንድንሰራ ያደርገን እንችላለን ካልን ደግሞ ምንም አውትሳይድ ፋክተር ያስቆመን አይችልምና just keep on going ምንም ሁሉም መንገዱ ሁሉ ለስላሳ ነው ይው አይደለም ብዙ ጊዜዎችን አስለቀሰውኛል ብዙ ጊዜ like ብዙ ለልቶችን ሳልተኛ አድርያለሁ ግን it's worth it ሁልጊዜ ስራው ይከፍላል ይሄንን ነው ማለት
ዛሬ ተገናኘ ነው ሜዲን ኢትዮጵያ በተባለው የንግድ ትርኢት ላይ ነው እዚህ ሰሜን አሜሪካ ላይ በተካሄደ ነው እንደዚህ ያለው መድረክ መዘጋጀቱ ኢትዮጵያ ውስጥ በተለያዩ ዘርፎች ውስጥ ስኬትን ያስመዘገባቸው ያላችሁ ሰዎችንና እዚህ ያለውን ትውልድ ኢትዮጵያዊ በማገናኘት በማስተባበር ደረጃ ምን አይነት ፋይዳ ይኖረዋል ብለሽ ታስቢያለሽ?
በጣም ትልቅ ፋይዳ ነው ያለው። አንደኛ እዚህ ሀገር በጣም ብዙ ጊዜ የኖሩት ሰዎች አሁን የኢትዮጵያ ምርት ሲባሉ የኛን ብቻ ሳይሆን የሌላውንም ሲያዩ ይገርማቸዋል። ኢትዮጵያ ውስጥ ይሄ ይሰራል ይሄንን አዌርነሱን ይፈጥርላቸዋል። ሌላ ግን አሁን የሲቲ ካውንስሉ ይሄ የካውንቲው አንዳንድ ሰዎች መጥተው ነበር እነሱም በጣም ነው ኢምፕረስድ የሆኑት ያንን ማይታቸው ኢትዮጵያ ውስጥ ይሄ ይሰራል የሚለው ነገርና to some extent በሚታይ በሚዳሰስ በሚጨበጥ ሁኔታ ከኢትዮጵያ የወጡ ነገሮችን ማየት ስለ ኢትዮጵያ ኢሜጅም ያላቸውን ነገርም ትንሽ ይቀይራል ብዬ አስባለሁ።
በአጠቃላይ አንቺ ከተሰማራሽበት ሙያ አንጻር ይህንን ዝግጅት ከሚከታተሉ ወጣቶች ጋር በተገናኘ ማስተላለፍ የምትፈልጊው መልእክት ካለ እሱ ልቀበል።
ማስተላለፍ የምፈልገው ነገር ምንድን ነው? አሁን በጣም ብዙ ጊዜ የማየው በተለይ አሁን ሪሰንትሊ ያለው የብሶ ሜንታሊቲ ሀገርም ኢትዮጵያ ውስጥ ሾርት ካት ነው። ቶሎ አንድ ነገር ላይ መድረስ፣ ቶሎ አቺቭ ማድረግ፣ ቶሎ ሀብታም መሆን፣ ቶሎ የሆነ ነገር አይ ቲንክ ሀብታም የሚለውን ራሱ ፕሮፐርሊ ዲፋይን ማድረግ ቢገባንም ግን ራዕይ ላይ ሰው መጀመሪያ ምን መስራት እፈልጋለሁ፣ ምንድን ነው የምወደው ብሎ በዛ በሚፈልገው ነገር ላይ ለሚመጣው ላይክ ጥሩ ያልሆኑ ነገሮች መዘጋጀት አለበት፣ ሳክሪፋይስ ማድረግ አለበት፣ ዲሲፕሊን ያስፈልጋል። የትም ፍጩ ዱቄቱን አምጩ የሚባል አባባል አለ አይደለ? ኤቭሪቲንግ ኢዝ ናት አባውት መኒ ማለት ሁሉ ነገር ገንዘብ እስካገኘው አይባልም ማለት። እንደዚህ ስንሆን በቃ ምንም ሌጋሲ ሳይኖረን ምንም የምንተው ምንም ማሻራ ሳይኖረን ዝም ብለን እናልፋለን ማለት ነው። ግን ሁሉም ሰው የሚወደውን ነገር ውስጤ ራዕይ ነው ለሚለው ነገር ዋጋ ሊከፍል ቢችል ብዙ ውጤታማ ነገሮችን እናያለን ብዬ አምናለሁ።
እጅግ በጣም አመሰግናለሁ። በአሜሪካ ድምፅ አድማጮችና ተመልካቾች ስም በጣም አመሰግናለሁ። መልካም እድል ግጠመሽ በቀሪ ዘመን።
አመሰግናለሁ እኔም ስለሰጠኝ እድል። ታንክ ዩ።
በደሴና በኮምቦልቻ ከተማ ላለፉት 42 ዓመታት ወላጆቻቸውን በሞት ላጡና እንዲሁም ደግሞ ከዝቅተኛ የኑሮ ደረጃ ካላቸው ቤተሰብ የመጡ ችግረኛ ህጻናትን የሚያሳድገው የአቡነ ጴጥሮስ የህጻናት መርጃ ማዕከል ላለፉት ጥቂት የማይባሉ ዓመታት እየተዳከመ መምጣቱን ተከትሎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተቋሙን ለማስቀጠል ውሳኔ ማሳለፏ ተሰምቷል። መስፍን አራጌ ዘገባ አለው።
ሀና አራጋው በደቡብ ወሎ ዞን ለጋምቦ ወረዳ አቀስታ ከተማ ነው የተወለደችው። ገና የስምንት ዓመት ህፃን ሳለች በተቀራራቢ ጊዜ ወላጆቿን በሞት የተነጠቀችው ሀና አጎቶቿና ዘመዶቿ እሷን ለማሳደግ አቅምም ፍላጎትም አልነበራቸውም በወቅቱ። እናም መዳረሻዋ ደሴ የሚገኘውና በተለምዶ አቡነ ግቢ እየተባለ የሚጠራው የአቡነ ጴጥሮስ ህፃናት መርጃ ማዕከል ሆነ። የስምንት ዓመት ህፃን ሳለች ግቢውን የተቀላቀለችው ሀና ዛሬ የ23 ዓመት ወጣት ሆናለች። ግቢው ወላጆቿን ላጣችው ሀና የወላጅ ምትክ ሆኗታል።
ድርጅቱ በጣም ለእኔ ትልቅ ነገር አድርጎልኛል። አንድ ማንኛውም ማህበረሰብ ከወላጆቹ ጋር እንደሚያድግ እኔ ምንም ነገር ሳይጎድልብኝ ሁሉ ነገር ተሟልቶልኝ ትምህርቴን እየተማርኩ አለሁኝ። እና ደግሞ ህመም አጋጥሞኝ ነበር፣ በጣም አሞኝ ነበረ። ብዙ ዋጋ አስከፍሏቸዋል፣ በጉልበትም ሆነ በገንዘብም ደረጃ ህይወቴን አትርፈውልኛል። ከምንም በላይ ማለት ያለፍኩት ነገሮች ህመሙ በጣም ከባድ ነበረ። አንድ ግለሰብ ልጁን ለማሳከም እንኳ አቅም አይኖረውም። እስቲ ልምጠቀመው አልጋ ላይ 2 ዓመት ነው የተኛሁት በዳይፐር ሁሉ ነበረ። ያን ሁሉ ተቋቁሞ ድርጅቱ ህይወቴን መልሶልኛል። ከምንም በላይ ህይወት ነው ለሰው ልጅ። ይሄን እዚህ ግቢ ባልገባ እኔ በህይወት አልኖርም ሁሉ ነበረ። ምክንያቱም አንድ ህፃን ልጅ ለመኖር መብላት አለበት፣ እንደ ማንኛውም ሰው መልበስ አለበት፣ ማደር ያስፈልጋል። እነዛ ነገሮች ደግሞ የሚያደርግልኝ ቤተሰብ አልነበረኝ።
ሌላዋ በወላጆቿ መለያየትና የኢኮኖሚ ችግር ምክንያት ግቢውን በ6 ዓመቷ የተቀላቀለችው በእምነት ወልደ ሚካኤል ዛሬ 20 ዓመቷ ላይ ትገኛለች። ከግል ዩኒቨርሲቲ በተሰጣት የትምህርት እድል ትምህርቷን እየተከታተለች ያለችው በእምነት ወላጅናቷን እስካሁን በስልክ ከምታደርገው ምልልስ በቀር በአካል እንደማታውቅ ትናገራለች። ለእሷ የፍቅርም ቤተሰብም ምንጭ አብረዋት የሚኖሩት እንስት ጓደኞቿ መሆናቸውን በመጥቀስ
መጀመሪያ እዚህ ግቢ ስገባ ፍቅር አለ በጣም ማለት ነው። ያው ማህበረሰቡ ጋር መግባባት ይከብደናል እንደ እውነታው ከሆነ ማለት ነው። እዚሁ ማህበረሰብ ራሳችን እንደዛ አድርገን ስለእንትን ስላለን ግን ሰው ጋር መግባባት እንዳለ ሆኖ የውጭ ማህበረሰብ ጋር ለመግባባት ምናምን እንዳለ ሆኖ እዚህ ግን በጣም ትልቅ ፍቅር ነው ያለው። መተሳሰብ አለ። ትንሽ ነገር አግኝተን እንኳን ብቻህን ምናምን መመገብ ጭራሽ ነው የማይታሰቡ። አንድ ላይ ነው ያገኘነውን ነገር በቃ ባለን ነገር በጣም ደስተኛ ነን። ለዚህ አይከፋንም። የድርጅት ልጅ ነው የሚለው መብራህን ምን ላይ አይከፋንም። በቃ በጣም ደስ የሚለን
ህብረት አለ።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መስራችነት ያቡነ ጴጥሮስ ህጻናት መርጃ ማዕከል በአገሪቱ የተለያዩ አካባቢዎች በ1972 ዓ.ም ሲቋቋም በደሴና ኮምቦልቻ ከተሞችም ማዕከሉ እውን ሆነ። ኢትዮጵያ ውስጥ የተከሰተውን ድርቅ ተከትሎ ከ1972 ጀምሮ KNH የተባለ የጀርመን በጎ አድራጊ እስከ 2007 ዓ.ም እንዲሁም በደርግና ኢህአዴግ መካከል በተቀሰቀሰው ጦርነት ወላጆቻቸውን ያጡና አነስተኛ ገቢ ካላቸው ቤተሰቦች የተገኙ ህጻናትን የግሪክ በጎ አድራጊ የሆነው ሴካ ከ1987 ዓ.ም ጀምሮ ሲረዳ ቆይቷል። ከተቋሙ ምስረታ ጀምሮ ከ2000 በላይ ህጻናትን በመርዳት ለቁም ነገር ማብቃቱ የሚነገርለት የደሴና ኮምቦልቻ ህጻናት መርጃ ማዕከል በአሁኑ ጊዜ ሃናናና በእምነትን የመሳሰሉ 32 ልጃገረዶችንና 29 ወንዶችን በደሴና ኮምቦልቻ በሚገኙ ማዕከላቱ በመርዳት ላይ ይገኛል። ከነዚህም 42ቱ በግቢዎች ውስጥ በተዘጋጁ ማደሪያዎች ተጠቃሚ ናቸው። ቀሪዎቹ ቤተሰብ ጋር ሆነው ድጋፍ እንደሚደረግላቸው የማዕከሉ ተወካይ ባህረ ስላሴ ከበደ ገልጸዋል። ከተለያዩ የኢትዮጵያ ክፍሎች የተሰባሰቡ ከመዋለ ህጻናት እስከ 12ኛ ክፍል የደረሱ በግቢ ውስጥ ስለመኖራቸው ነው አክለው ያብራሩት። በዘንድሮም 12ኛ ክፍል ብሔራዊ መልቀቂያ ፈተና 12ቱ ፈተና መውሰዳቸው ታውቋል። ይሁን እንጂ ከግሪክ በጎ አድራጊ የሚሰጠው ድጋፍ ከ10 ዓመት ወዲህ እየቀነሰ ከመምጣቱ ባሻገር የሚመደበውን በጀት ሀገር ውስጥ ካለው የመግዛት አቅም ጋር ተመጣጣኝ ባለመሆኑ ተቋሙ ተልእኮውን ለማሳካት ተጽዕኖ አሳድሮበታል ይላሉ ተወካዩ።
ለአመት ባለው በወቅቱ የምንዛሪ ሁኔታ ለአንድ ልጅ በነፍስ ወከፍ 288 ዩሮ ነው የሚልከው። ያንን እንግዲህ የስራ ማስኬጃውን፣ የሰራተኛውን ደሞዝ፣ ጥገናውን፣ ማንኛውም ነገር እዛው የሚካተት ማለት ነው። ይህንን የዋጋ ግሽበት እና የኑሮ ውድነት በመጣበት ሰዓት ስብሰባ ተደርጎ ተጠይቀው እነሱ እንደምንም ብለው 310 ዩሮ አደረጓል። ከወቅቱ የኑሮ ሁኔታ ጋር እዚህ ግባ የሚባል ነገር አይደለም። እንኳን የኔ ያህል አመት ለማቆየት ቀርቶ 6 ወርም 2 ወርም ማቆየት አይችልም። እያየ ነው ነው የአንድ ጤፍ ዋጋ በአሁኑ ሰዓት ነው ከ5500 በላይ ነው። ከወዛደርና ከወፍጮ በላይ ማለት ነው። በርበሬው ስናየው፣ ምስሩ ስናየው ምን ያልተወደደ ነገር።
ከደቡብ ወሎ ሀገረ ስብከት በአመት የ100 ሺህ ብር ድጎማ እንደሚደረግ ያመለከቱት ተወካዩ በአጠቃላይ ለአንድ ልጅ የተመደበው እለታዊ ወጪ 13 ብር ነው ይላሉ። ይህ ደግሞ እንኳን በቀን 3 ጊዜ ለመመገብ ለቁርስም አይበቃም። እንደ አቶ ባህረ ስላሴ የማዕከሉ ስራ አስኪያጅ ኤልሳቤት ተክለ አረጋይ ደጋፊ ድርጅቱ ከ18 ዓመት በፊት በነበረ የሂሳብ ቀመር የሚሰጠው እርዳታ አሁን ካለው የኑሮ ውድነት ጋር የሚስተካከል አለመሆኑን አስረድተዋል። የተፈጠረውን የአቅም መሳሳት ለማካካስም ግለሰቦችንና ተቋማትን እስከ መለመን የደረሰ እርምጃ መወሰዱን ይገልጻሉ።
ምንም የተሻሻለ ነገር ስለሌለና የሀገራችን ኢኮኖሚ ደግሞ የጊዜው እያደገ ስለሄደ የኑሮ ውድነቱ ሊጣጣም ስላልቻለ እነዚህ ህጻናት ልጃገረዶች ናቸው ጎዳና ላይ ሊሄዱ የባሰ ችግር ይገጥማቸዋል። እና ደግሞ ልጆቻችንም ስለሆኑ አሳድገን እዚህ ስላደረስናቸው አልባሌ ቦታ ላይ ወድቀው ህይወታቸው ከሚበላሽ ብለን እኛ የተለያዩ ሰዎችን የተለያዩ መስሪያ ቤቶችን የተለያዩ ድርጅቶችን በውጭ ሀገርም የሚኖሩ በውስጥም የሚኖሩ ውስጥም ያሉትን እየጠየቅን መቀጠል አለባቸው። ቢያንስ ሌላ መተካት እንኳን ባንችል ያሉትን ልጆች ማስቀጠልና እስከ መጨረሻው ማስጨረስ አለብን የሚል እምነት ነበረም እና ይሄ ስለሆነ ብር ሲያጥረን የሚሰጥ ሳይኖር የምንገዛበት ነገር ሳይኖር ልመና እንወጣለን።
ወጣት በእምነት እንደምትለው በግቢ ውስጥ የሚሰጠው ድጋፍ ከጊዜ ጊዜ እየቀነሰ መጥቷል።
በትንሹም ቢሆን አለ ይሰጠናል። የንጽህና መጠበቂያም አለ ግን አጥጋቢ አይደለም። በወር አንዴ ምናምን ነው የሚሰጠን። ቅባትም ቢሆን ሳሙናም ቢሆን በወር አንዴ ነው የሚሰጠን። ጠብቀን ማለት ነው፣ ወሩን ጠብቀን ነው የሚሰጠን። ሁሉም ነገር የንጽህና መጠበቂያም እንደዛው ነው። ልብስ፣ ጫማ በፊት አሁን የሚያደርጉልን ከውጭ ነበር የሚላክልን። አሁን ግን እንኳን ከውጭ ሊላክ እንደዛ የሚባልም ነገር የለም። ብርም አይልኩም የልብስም የጫማ።
እንግሊዝ ሀገር ተወልዳ ያደገችው የ18 ዓመቷ ወጣት ማክዳ ዘውዱ 30 ሺህ ብር የሚያወጡ የምግብ የንጽህና መጠበቂያና ሌሎች ቁሳቁሶችን ስትደግፍ ነበር ያገኘናት። ከዚህ በፊትም ተመሳሳይ ድጋፍ ማድረጓን የምትናገረው ማክዳ ወጣቶቹን ለመታደግ ሁሉም የድርሻውን እንዲወጣ መልእክት አስተላልፋለች።
ከለንደን
አድማጭ ተመልካቾቻችን ዝግጅቶቻችንን እዚህ ላይ ፈጸምን። ይህንን ዘገባ ሙሉን ለመከታተል በድረገጻችን ላይ ገብታችሁ በአምሃሪክ ላይ ተከታተሉ ዘንድ እንጋብዛለን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከምሽቱ የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ። We'll be right back.